አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ካለፈው ትምህርት በመቀጠል ዛሬ ማካፍላችሁ ልዩ አይነት የሚባል የተለየ ልሳን አለን በሚል ርዕስ ላይ ተመሰረተ ይሆናል። ልዩ አይነት ልሳን የሚለውን አባባል በመጠቀም ልሳንን በሁለት ከፍለው የሚመለከቱ አስተማሪዎች አሉ። እነዚህ አስተማሪዎች ሰዎች በመንፈስ ቅዱስ ሲሞሉ የሚናገሩት ልሳንና የሚተረጎመው ልሳን የተለያየ ነው በማለት ያስተምራሉ። ይህንን አይነት አስተምህሮ ያላቸው ሰዎች እንዲህ እንዲሉ ያደረጋቸው ሰዎች በመንፈስ ቅዱስ ከተሞሉ በኋላ በመንፈስ ቅዱስ የመጠመቃቸው ብቻኛ ምልክት ልሳን ስለሆነ በልሳን ያልተናገረ ሰው በመንፈስ ቅዱስ አልተሞላም ብለው ስለሚያምኑ ነው። እንዲያው በመንፈስ ቅዱስ መጠመቀንና ሰዎች በመንፈስ ቅዱስ ሲጠመቁ በልሳን መናገራቸውን አንድ አድርገው ይወስዳሉ። ከዚህ የተነሳ ሰዎች በመንፈስ ቅዱስ ሲሞሉ የሚናገሩትን ልሳን ከሌሎች የመንፈስ ቅዱስ ስጦታዎች ልዩ የሆነ አድርገው በመውሰድ እንደ ሌሎች ስጦታዎች መታየት እንደማይኖርበት አድርገው በመውሰድ መንፈስ ቅዱስን የማግኘት ምልክት ብቻ እንደሆነ ይቆጥራሉ። ነገር ግን የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 30 ላይ እንደሚናገረው ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን የሚለውን ስንመለከት በመንፈስ ቅዱስ የተሞሉ ሁሉ በልሳኖች መናገር እንዳለባቸው ሐዋርያው ጳውሎስ አለማመኑን በግልጥ ይታያል። ምክንያቱም ሁሉስ በልሳኖች ይናገራሉን ለሚለው ጥያቄ ትክክለኛ መልሱ አይናገሩም የሚለው ነው። የትክክለኛ መልስ እንደሆነ የማይስማማ ሰው አይገኝም። በመንፈስ ቅዱስ ሁሉ የተጠመቀ በልሳን መናገር አለበት የሚል አቋም የወሰዱት ይህ ጥቅስ በትርጉማቸው ላይ የሚያመጣውን ተጽዕኖ የሚወጡት በዚህ ቦታ የተጠቀሰውን ልሳን ሰዎች በመንፈስ ቅዱስ ሲጠመቁ ከሚናገሩት ልሳን የተለየ ልሳን ስለሆነ ነው ጳውሎስ እንዲህ አለው ይላሉ። ይህንን የሚያደርጉት በዚህ ቦታ የተጠቀሰውን ልሳን ልዩ አይነት ልሳን አድርገው በመቁጠር አሁን መንፈስ ቅዱስ ሲሞሉ በልሳን ይናገሩ የነበሩት አማኞች ሁሉ ይህንን አይነት ልዩ ልሳን ሁሉም አይናገሩም በማለት ይወስዳሉ። ልብ እንበል፣ ይህንን የተለየ ልሳን የማይናገሩት አማኞች በልሳን የሚናገሩ ናቸው፣ ነገር ግን በልዩ አይነት ልሳን ግን አይናገሩም ማለት ነው። እነዚህ በመንፈስ ቅዱስ ተሞልተው በልሳን የሚናገሩ ታማኞች የማይናገሩት ልሳን የመንፈስ ቅዱስ ስጦታ የሆነ ልዩ ልሳን ነው በማለት የተለየ ስም ይሰጡታል። በዚህ አይነት አተረጓጎማቸው ሰው በመንፈስ ቅዱስ ሲሞላ የሚናገረውን ልሳን ከመንፈስ ቅዱስ ከራሱ መለየት የሚቸገሩ ይመስላሉ። እንደ ሌሎች ስጦታዎች መቆጠር የለበትም የሚሉት ልሳን ሌሎቹ ስጦታዎች በተገለጡበት ካሪዝማ በሚለው የግሪክ ቃል መጠራት ያለበት ልሳን አይደለም፣ ደግሞም በመጽሐፍ ቅዱስ አልተጠራም ይላሉ። ይህ አይነቱ የትርጉም አቋም ሊወሰድ የሚችልበትን ሁኔታ በቅርበት ስንመለከተው መንፈስ ቅዱስ ስጦታ ሆኖ የተገለጠበትን ቃል ለልሳንም ከማዋል የተነሳ የሚመጣ ሆኖ እናየዋለን። እደግማለሁ፣ ይህ አይነቱ የትርጉም አቋም ሊወሰድ የሚችልበት ወይም የቻለበት ሁኔታ በቅርበት ስንመለከተው መንፈስ ቅዱስ ስጦታ ሆኖ መንፈስ ቅዱስ ራሱ ስጦታ ሆኖ የተገለጠበትን ቃል ለልሳንም ወይንም መንፈስ ቅዱስ መሞላትን ለሚያሳየው ልሳን ከማዋል የተነሳ የሚመጣ አቋም ሆኖ እናየዋለን። የመንፈስ ቅዱስን ስጦታና በልሳን መናገርን አንድ አድርጎ መናገር ትክክል አይደለም። ምክንያቱም መንፈስ ቅዱስ ልሳን ሰጪ ስለሆነ የመንፈስ ቅዱስን መሰጠትና የልሳንን መሰጠት መለየት እንደሚገባ መርሳት የለብንም። ሐዋርያት በልሳን የተናገሩት በመንፈስ ቅዱስ ከተሞሉ በኋላ ነው። መንፈስ ቅዱስን በስጦታ ከተቀበሉ በኋላ የተናገሩት ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ግን ጌታ ኢየሱስ የሚሰጠው በአማኞች ላይ የሚያፈሰው የርሱ የጸጋ ስጦታ ነው። ይህንን ልዩነት በሚገባ ከመጽሐፍ ቅዱስ ማየት እንችላለን። በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ሲል ልሳን ሰጪ የሆነው መንፈስ ቅዱስ መሆኑን በግልጥ እናያለን። ልሳን ሰጪውን መንፈስ ቅዱስን ከሚሰጠው ልሳን ለይቶ አለመመልከት ትልቅ ስተት ነው። መንፈስ ቅዱስ ቋንቋ አይደለም። መንፈስ ቅዱስ መለኮት ነው። ቋንቋው ልሳን አይደለም። አንድን ሰው ከሚናገረው ቋንቋ ጋር እንደምናያይዝ መንፈስ ቅዱስን ከልሳን ቋንቋ ጋር ማጣመር ትክክል አይደለም። ልሳን መንፈስ ቅዱስ ራሱን ከሚገልጥባቸው መንገዶች አንዱ ነው። መንፈስ ቅዱስ ስጦታ ሆኖ መሰጠቱ በጌታ ቃል ላይ በተደጋጋሚ ተነግሯል። ልሳን ሰጪ የሆነውን መንፈስ ቅዱስን ጌታ እንደሰጠ የሚያሳየንን የጌታን ቃል እንመልከት። ከጴጥሮስም ጋራ የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ይላል የሐዋርያት ሥራ ምዕራፍ 10 ከ45 እስከ 46። ከጴጥሮስ ጋር የነበሩት በአሕዛብ ላይ ፈሰሰ ያሉ ስጦታ ምንድን ነው? በዚህ ቦታ ላይ ግሪክኛው ስጦታ የሚለውን ቃል ለመግለጽ የተጠቀመበት ቃል ዶሪያ የሚል ቃል ነው። ከጌታ ቃል እንደምናየው ይህ ዶሪያ የተባለው ስጦታ በአሕዛብ ላይ ፈሰሰ የተባለው መንፈስ ቅዱስን የሚያመለክት ስጦታ ለሚለው ቃል የዋለ ነው። የፈሰሰው ልሳን ነውን ወይንስ መንፈስ ቅዱስ? የጌታ ቃል በሰዎች ላይ የፈሰሰው መንፈስ ቅዱስ እንጂ ልሳን እንዳልሆነ ያስተምረናል። ስለዚህ መንፈስ ቅዱስ የማይታይ መንፈስ ነው። በሰዎች ላይ መፍሰሱን የተመለከቱት ነገር አይደለም። የመንፈስ ቅዱስ መፍሰስ የተረጋገጠላቸው ሐዋርያቱ በልሳን እንደተናገሩት ቆርኔሊዮስና ቤተሰቦቹም በልሳን መናገራቸው ነው። ስለሆነም በእነዚህ ሰዎች ላይ ፈሶ የነበረው ስጦታ መንፈስ ቅዱስ እንጂ ልሳኑ አይደለም። ከላይ እንዳየነው ይህ የፈሰሰው መንፈስ ቅዱስ በውስጣቸው ገብቶ ልሳን ሳይሰጣቸው የተናገሩትን ልሳን እንዴት ሊናገሩት ይችላሉ? ስለሆነም ስጦታ ሆኖ የተሰጣቸውን መንፈስ ቅዱስን እርሱ ከሚሰጠው ልሳን ጋር ማደባለቅና ማሳከር ትክክል ሊሆን አይችልም። ስለዚህ የፈሰሰው የእግዚአብሔር መንፈስ በሰዎች ውስጥ ልክ እንደ ሐዋርያት ጊዜ በውስጣቸው ከገባ በኋላ በውስጣቸው ከሞላ በኋላ እንደሰጣቸው የተናገሩት ልሳን ከሰጪው ከመንፈስ ቅዱስ ተለይቶ መታየት አለበት። ካሪዝማና የመንፈስ ቅዱስ ስጦታ በአንደኛ ቆሮንቶስ 12:10 ላይ ላንዱም በልዩ አይነት ልሳን መናገር ይሰጠዋል የሚለውን ልሳን መንፈስ ቅዱስ ከተሞሉ በኋላ ከሚነገረው ልሳን የተለየ ነው እንዲሉ የሚያደርጋቸው በዚህ ጥቅስ ውስጥ በአማርኛ መጽሐፍ ቅዱስ ላይ ልዩ አይነት ልሳን የሚለው ሐረግ ነው። በመሆኑም ይህን ልሳን ሰዎች በመንፈስ ቅዱስ ሲሞሉ ከሚናገሩት ልሳን ልዩ አይነት ልሳን እንደሆነ በመቁጠር ያውታል። በአንደኛ ቆሮንቶስ 12:1 ላይ መንፈስ ቅዱስ ራሱን የሚገልጥባቸው ስጦታዎች በግሪክኛው የተጠሩበት መጠሪያ ካሪዝማቶን የሚል ቃል እንደሆነ እናያለን። ይህንን መጠሪያ ዶሪያ ከሚለው ከመንፈስ ቅዱስ ስጦታ ቃል ጋር በማነጻጸር በልዩ አይነት ልሳን ተብሎ በአማርኛ መጽሐፍ ቅዱስ የተተረጎመውን ልሳን መንፈስ ቅዱስ ሲሞሉ ሰዎች ከሚናገሩት የልሳን ስጦታ መለያ አድርገው የሚያስተምሩ ሰዎች አሉ። ስለሆነም ካሪዝማ ተብለው ከሚጠሩ ስጦታዎች የሚመደበው ልሳን የመንፈስ ቅዱስ መጠመቅ ምልክት የሆነ ልሳን ስላልሆነ በመንፈስ ቅዱስ የተሞሉ ሰዎች ሁሉ የሚናገሩት ልሳን አይደለም ይላሉ። እዚህ አንጻር በአማርኛ መጽሐፍ ቅዱስ ላይ ከላይ እንዳነበብኩት ልዩ አይነት ልሳን የሚለው የመንፈስ ቅዱስ ስጦታ የሆነ ልሳን ስለሆነ ሁሉም ይህንን ልሳን ላይናገሩ ይችላሉ የሚል አቋም ይወስዳሉ። ይህንን ትርጉም እንዲወስዱ ያደረጋቸው ከላይ ቀደም ብለን እንዳየነው ሁሉስ የመፈወስ ጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን የሚለውን የጳውሎስን ጥያቄ በትክክል ለመመለስ የሚቻለው ሁለቱን ልሳኖች ከለየን ነው የሚል አቋም ስለወሰዱ ነው። ይህንን አመለካከትና ተረጓጎም የሚከተሉ ሁሉ ካሪዝማቶን ወይንም የጸጋ ስጦታ የሆነው ልሳን የማገልገያ ልሳን ነው በማለት ያምናሉ። መንፈስ ቅዱስን ሰው ሲሞላ የሚናገረው ልሳን ግን የመንፈስ ቅዱስ መጠመቅ ምልክት የሆነ ልሳን በመሆኑ መንፈስ ቅዱስ የተጠመቀ ሁሉ መናገር ያለበት በመንፈስ የመሞላት ምልክት ነው ይላሉ። በመሆኑም መተርጎም ያለበት ልሳን የጸጋ ስጦታ የሆነው እንጂ የመንፈስ ቅዱስ ሙላት ምልክት የሆነው ልሳን አይደለም በማለት ይደመድማሉ። ሐዋርያ ጳውሎስ ልሳንን ልዩ የሆነና ልዩ ያልሆነ በማለት ከፍሎ አላስተማረም። ልዩ አይነት የሚለው ልሳን በአማርኛ የልሳኑ ልዩነት ሳይሆን የሚያሳየው የግሪክኛው መሰረተ ሐሳብ የተለያየ ልሳን መናገርን የሚያመለክት ነው። በመንፈስ ቅዱስ ሲሞሉ በልሳን የመናገር ስጦታ ወይም ጸጋ የተሰጣቸው ሰዎች በተለያዩ ልሳኖች ሊናገሩ ይችላሉ። አንድ ሰው በልሳን መናገር ሲጀምር አፉን እንደፈታበት የናቱ ቋንቋ ሁልጊዜ የሚናገረው አንድ አይነት ልሳን ብቻ ነው ማለት አይቻልም። መንፈስ ቅዱስ እንደሰጠው የሚነገር ስለሆነ ሰውየው እየለመደው በመምጣት በፈለገ ጊዜ እንደሚናገረው እንደናቱ ቋንቋ በየጊዜው ያንኑ ልሳን ብቻ ነው የሚናገረው ማለት አስቸጋሪ ነው። መንፈስ ቅዱስ ጸጋ የተጀመረው የጸጋ ሥራ በመንፈስ ቅዱስ ይቀጥላል እንጂ በጸጋ ተጀምሮ በችሎታ አይቀጠልም። በልዩ አይነት ልሳን የሚለው ቃል በግሪኩ በብዙ ቁጥር የተጻፈ ስለሆነ የብዙ ቁጥርነቱ የሚያሳየው መንፈስ ቅዱስ በተለያዩ ልሳናት የሚያናግር እንደሆነ ነው። አንድ ሰው የተለያዩ ልሳናትን መናገሩ መንፈስ ቅዱስ ሲሞላ ከሚናገረው ልሳን በአይነቱ ልዩ ያልሆነ ልሳን መሆኑን በብዙ መልክ እናያለን። ይህንን የሚያስገነዝቡንን ጥቅሶች በመመልከት ሁኔታውን ልብ እንበል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 14 በቁጥር 2 ላይ እንዲህ ይላል፣ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል። ይህ ልሳን በተቀዳሚ ደረጃ ለማገልገያ የተሰጠ ልሳን እንዳልሆነ ነው የሚያመለክተው። ምክንያቱም በልሳን የሚናገር ለእግዚአብሔር እንጂ ውድ አድማጮች ለሰው አይናገርም ስለሚል። ነገር ግን በዚሁ ምዕራፍ በቁጥር 4 ላይ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል በማለት ከላይ ያየነውን በቁጥር 2 ላይ ያለውን ሐሳብ ያጎለብታል። ለራስ መታነጫ ከእግዚአብሔር ጋር ለመነጋገሪያ የዋለ ልሳን እንደሆነ እናያለን። ልብ እንበል፣ በዚሁ ምዕራፍ ውስጥ በአንደኛ ቆሮንቶስ 14 ቁጥር 13 ላይ ይሄንኑ ልሳን የሚናገረውን ሰው ስለዚህ ይላል ሐዋርያው ጳውሎስ፣ ይሄ ከእግዚአብሔር ጋር የሚነጋገርበትን የሚስጥር መነጋገሪያ የራስን መታነጫ የሚያመጣውን ልሳን በልሳን የሚናገር እንዲተረጉም ይጸልይ ካለ በኋላ በቁጥር 14 ቁጥር 8 ላይ የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። የሚተረጎመው ልሳንም ሆነ ተርጓሚ ሳይኖር የሚነገረው ልሳን አንድ አይነት መሰረታዊ ሥራ አላቸው። መሰረታዊና ዋና ስራቸው ከእግዚአብሔር ጋር መነጋገሪያ መሆናቸው እንደሆነ እናያለን። ሐዋርያው ጳውሎስ ከላይ የሚናገራቸውን ነጥቦች የሚያስጨብጡን ትልቅ ትምህርት ምንድን ነው? ሰዎች ከእግዚአብሔር ጋር የሚነጋገሩበት ልሳን ራሳቸውን የሚያንጹበት ልሳን መሆኑን እናያለን። ራሳቸውን የሚያንጹበት ልሳን ተርጓሚ ሊኖረው ከቻለ ቤተ ክርስቲያንን ለማነጽ ይውላል። ተርጓሚ ከሌለው ተናጋሪው የግል ሕይወቱን ያንጽበታል። ስለዚህ ሰዎች በመንፈስ ቅዱስ ሲሞሉ በሚናገሩት ልሳንና በልዩ ልሳን መካከል ያሰራርም ሆነ የአይነት ልዩነት እንዳለ ሐዋርያው ጳውሎስ እንደሚያስተምር አናይም። ይህንን ስንል ግን አንድ ልብ ማለት ያለብን ነገር አለ። መንፈስ ቅዱስ ለአንድ ሰው ከዚህ ቀደም ተናግሮት በማውቀበት ልሳን ሊያናገረው አይችልም። ሊናገር የሚገባው አንድ ልሳን ብቻ ነው ማለት አንችልም። ምክንያቱም በመንፈስ ቅዱስ የተሞላ በተለያየ አይነት ልሳኖች ሊናገር እንደሚችል መጽሐፍ ቅዱስም ሆነ በሕይወታችንም ያየነው የተረጋገጠ ጉዳይ ነው። ሐዋርያ ጳውሎስ ሁሉስ በልሳኖች ይናገራሉን በማለት ሲጠይቅ በዚህ ስፍራ ልሳንን ልዩ አይነት ልሳንን የሚያመለክት ቃል እንደሆነ በመጥቀስ አልተናገረም። ሐዋርያው ጳውሎስ ልሳንን በሁለት ከፍሎ በመንፈስ ቅዱስ የመሞላት ምልክት የሆነና ያልሆነ ልሳን አድርጎ በምንም አላቀረበ። ስለዚህ በዚህ ቦታ ላይ ሐዋርያው ጳውሎስ ሁሉስ በልሳኖች ይናገራሉን ሲል በልሳኖች ነው ያለው እንጂ በልዩ አይነት ልሳኖች ይናገራሉን አላለም። ያላለውን አለ ብሎ መንፈሳዊ አቋምና ዶክትሪን ማበጀት ትልቅ ስተት ነው። ልምዳችን ዶክትሪን መሆን አይችልም። በመጨረሻው በአንደኛ ቆሮንቶስ 14:5 ላይ ሁላችሁ ይላል፣ ልብ በሉ አድማጮች፣ አንደኛ ቆሮንቶስ 14:5 ላይ ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ፣ ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ይህ ሐዋርያዊ ቃል ትልቅ ማሰሪያ መደምደሚያ ይሆንልናል። በመንፈስ ቅዱስ የተሞሉ ሁሉ በልሳን የሚናገሩ ከሆነ ሐዋርያ ጳውሎስ ለምን ሁላችሁ በልሳኖች ልትናገሩ እወድ ነበር አለ? እዚህ ላይ ሐዋርያው የሚጠቅሰውን ልሳን ልዩ ነው የተባለውን ልሳን ነው ከሆነ ይሄው ልሳን የአገልግሎት ልሳን ነው ከተባለ ለምን ትንቢት ከመናገር ያንሳል ተብሎ ተጠቀሰ? ምክንያቱም በዚህ ቦታ ላይ ሐዋርያ ጳውሎስ የሚመኝላቸው ሊናገሩት የሚናፍቀውን ልሳን ነው በዚህ ቦታ ላይ የሚናገረው። ነገር ግን ምንም እንኳን በትንቢት በልሳን ብትናገሩ በወድ ይላል፣ ትንቢት ልትናገሩ ግን ከዚህ ይልቅ እወዳለሁ አለ። እንግዲህ ውድ አድማጮች ሁሉም በልሳኖች ልትናገሩ ሁላችሁ በልሳኖች ልትናገሩ እወድ ነበር ሲል ልሳኖች እንጂ ያለው ልዩ አይነት ልሳን ልትናገሩ እወድ ነበር እንዳላለም ልብ ማለት አለበት። ከትንቢት የሚያንሰው ላይተረጎም መቻሉ ከሆነ የማይተረጎም ልዩ የሆነ ልሳን አለ ማለት ነውን? እንደዛ አይደለም መጽሐፍ ቅዱስ የሚያሳየን። እነዚህን ሁኔታዎች ስንመለከት አንድ ግልጥና ፍጥጥ ያለ እውነት እንመለከታለን። ሁላችሁ በልሳኖች ልትናገሩ ወድ ነበር የሚለው አባባል ሐዋርያው ጳውሎስ በነበረበት ዘመን ከነበሩት ክርስቲያኖች መካከል በልሳን የማይናገሩ እንደነበሩ በግልጥ አያሳየምን? ጆሮ ያለው ይስማ። በመንፈስ ቅዱስ ሲሞሉ ሁሉም በልሳን ይናገሩ ከነበረ ሁላችሁ በልሳኖች ልትናገሩ እወድ ነበር በማለት ምኞቱን መግለጥ ለምን አስፈለገው? ውድ አድማጮች ይህ ትምህርት ትንሽ ጠንከር ያለና ደጋግሞ መስማት የሚጠይቅ ነው። ይሁን እንጂ ስለ ልሳን ጥያቄ ቢኖራችሁ ጥያቄያችሁን በኢሜይል ወይንም በስልክ ብትልኩልኝ በቀጣዩ ጊዜ መልስ ይዤላችሁ ቀርባለሁ። ልሳንን አስመልክቶ በተደጋጋሚ ያስተማርኩት ትምህርት መሰረታዊ ነገር ያስጨብጣል ብዬ አስባለሁ። ልሳን ከእግዚአብሔር ጋር ምስጢር መነጋገሪያ፣ ልሳን መጸለያና ልሳን ማመስገኛ ቋንቋ ነው። ከብዙ ዘመን በፊት በአንድ ስፍራ በዘመቻ ላይ ሳለሁ በጸጋው መንፈስ የተደገፈ የተባረከ ህይወት የምንለማመድበት ዘመን ነበር። በዚያ ስፍራ ከመንፈስ ቅዱስ በመነጨ የጸሎት ጸጋ እየተጋን ስንጸልይ በነበረበት ጊዜ ለራሳው በማልችል ባንድ ሰሞን ያለማቋረጥ በቆምኩበት በተቀመጥኩበት ስፍራ ሁሉ በተደጋጋሚ ያለማቋረጥ በልሳን እንድጸልይ የጌታ መንፈስ መንፈሴን በጸሎት ጸጋ ይሞላው ነበር። ጸሎቱ ከመብዛቱ የተነሳ ጥያቄ ፈጠረብኝ። እንዲህ ባለ ማቋረጥ ጸሎት ተጄ ስለማላውቅ ሁኔታው ልማድ ሆኖብኝ ነው ወይንስ እንዴት ነው ይህ ሁኔታ ሊቀጥል የቻለው በማለት በጌታ ፊት አስብ ነበር። እንድጸልይ የሚያደርገኝን የጸጋው መንፈስ እንዳላጠፋ ጸሎቱን ሳላቋርጥ በጌታ ፊት ተጋው። ይሁን እንጂ ጌታንም ደግሞ ለመንኩት፣ ጌታ ሆይ ይህ ጸሎት ካንተ ከሆነ እባክህ ስለማን ወይም ስለምን እንደምጸልይ ግለጥልኝ በማለት ጌታን ጠየቅኩት። ጌታም በህልም ተናገረኝ። የምጸልይበትንም ጉዳይ በግልጥ አሳየኝ። ጌታ ባሳየኝ በዚያ ህልም ውስጥ አንድ የቅርብ ጓደኛ የነበረ ወንድም ሞቶ ሬሳው ባልጋ ላይ እያለ አጠገቡ ቆሜ በታላቅ ኃይል ተሞልቼ በልሳን ስጸልይ ራሴን አያለሁ። በልሳን እየጸለይኩ ሳለ ይህንን ጓደኛዬን ያሳደጉት አክስቱ ወደ እኔ ጋር በመጠጋት ተስፋዬ ምን አይነት ቋንቋ ነው የምትናገረው በማለት እየተደነቁ በዚያ ህልም ውስጥ ሲጠይቁኝ አለው። እኔም በዚያው ህልም ውስጥ እያለሁ የጓደኛዬን ስም በመጥራት የርሱን ሞት እግዚአብሔር እንዲመረምርና እንዲመለከት ወደ እግዚአብሔር እየተናገርኩ ነው በማለት ስመልስላቸው በህልሜ ውስጥ አየሁ። ከህልሜ ስነቃ ሰሞኑን መንፈስ ቅዱስ በተደጋጋሚ ሲያጸልየኝ የነበረው በዚህ ወንድም ህይወት ጉዳይ መሆኑን በመገንዘብ ካለውበት ዘመቻ ስፍራ ወደ አዲስ አበባ ስልክ በመደወል ስለ እርሱ የራሴን የቅርብ ዘመዶች ጠየቅኳቸው። ጌታ አምላክ እንዳሳየኝ ይህ ወንድም በመንፈሳዊ ህይወቱ እንደሞተ ጌታን እንደተወና ጥሩ ህይወት እንደሌለው ሰማሁ። እኔም መንፈስ ቅዱስ ይህንን ሳላውቅ ያጸለየኝ ጸሎት መመለስ አለበት በሚል ተስፋ ተሞልቼ ለጌታ ነገሩን ተውሁት። ይህ በሆነ ከጥቂት ወራት በኋላ ያ ወንድም መንግስት ባወጣው ሌላ የዘመቻ ፕሮግራምን ያለውበት ስፍራ ድረስ መጣ። እርሱ የመጣበት የዘመቻ ፕሮግራም ብዙ የተመሰቃቀለ ጉዳይ ስለነበረው የሚልኳቸው ስፍራና ሁኔታ እስኪታወቅ ድረስ እኔ ባለሁበት ስፍራ ከሁለት ወር በላይ አብሮኝ እንዲቆይ ይደረጋል። በዚያን ጊዜ ህይወቱ ታድሶ የጌታንም ነገር በተለየ ሁኔታ አጣጥሞ በህይወቱ ከበረታ በኋላ ዘመቻው ተሰርዞ ወደ መጣበት ወደ አዲስ አበባ እንዲመለስ ይደረጋል። ክብር ለእግዚአብሔር ይሁን። የመንፈስ ቅዱስ ሥራ ለኛ ዶክትሪን አይደለም። የቀመስነውን በህይወታችን ያየነውን እናካፍላለን። ህይወታችን የተሰራበት ሰው የሆንበት ክብር ያገኘንበት ከመከራ ከጨለማ ኃይል የዳንበት የክብር ሥራ ነው የመንፈስ ቅዱስ ሥራ። ልሳን የቱንም ያህል በቤተ ክርስቲያን ያለው መልክና ሁኔታ እንድትጸየፉ እንድትንቁ የሚያደርግ ነገር ብታዩም ውድ አድማጮች የልዑል እግዚአብሔር የመንፈስ ቅዱስ ስጦታ ነው። የእግዚአብሔርን ስጦታ የሚንቅ ሰጪውን ይንቃል። ልሳን ቅዱስ ስጦታ ነው። ከቅዱስ ጌታ የሚመጣ ቅዱስ ስጦታ ነው። ሰው እንኳን ለእግዚአብሔር የሚሰጠው ነገር የተቀደሰ ነው ይባላል። ከእግዚአብሔር የሚመጣ ወደ ሰው የሚመጣ እንዴት የተቀደሰ አይሆንም? ልሳን መንፈስ ቅዱስ በቅዱሳን ውስጥ ሆኖ ከእግዚአብሔር ጋር ምስጢር ጸሎትና ምስጋና የምናቀርብበት ነው። አንድ ሌላ ታሪክ ልንገራችሁ። በ1993 ዓመተ ምህረት በዳላስ ቴክሳስ ከተማ በእንግድነት ተጋብዤ ከጎበኘኋቸው ሰዎች ጋር ሆነን ስንጸልይ የሆነ ታሪክ ነው። ይህንን ታሪክ የሚያውቁ ባልና ሚስት ዛሬ በዚህ በቨርጂኒያ ስቴት ውስጥ የጌታን ሥራ እየሰሩ ያሉ ባልና ሚስት ናቸው። ይህንን የሬዲዮ መልእክት የሚሰሙ ከሆነ ይህንን ታሪክ እንደሚያስታውሱት እርግጠኛ ነኝ። ከነዚህ ወገኖች መካከል ከስዊድን አገር የመጣች ስዊድናዊት ወዳጃቸው አብራቸው መንፈሳዊ ነገር ስትካፈል እንደነበረ በጣም አስታውሳለሁ። የተካፈሉት ነገር ያመጣላቸውን ጸጋ እኔ በሌለሁበት ጊዜ ከልጆቻቸው ጋር ሲካፈሉ ልጆቻቸው ለምን ለኛ ማካፈለን ብለው ይጠይቋቸዋል። አንድ ቀን አብረን በቤታቸው ሆነን የጌታን ነገር ስንጫወት የልጆቻቸውን ጥያቄ ያቀርቡልኛል። ስለ ልጆች የነበራቸውን ሸክም ስናወራ ስለነበረ በመንፈሴ ላይ ስለ ልጆቻቸው ያካፈሉን ሸክም ከብዶብኝ በመንፈሴ ውስጥ እግዚአብሔር መንፈስ የሚቃጥል ጸጋ እንዳስቀመጠ አስተዋልኩ። ስለዚህ በጠየቁኝ ጥያቄ መሰረት የመንፈስ ቅዱስን ሸክም እንደወደቀብኝ በኃይል ስለታወቀኝ ልጆቻቸውን እንዳናገራቸው ቢጠይቁኝም እኔ ልጆቹን ጠርተው ሁላችን በጌታ ፊት ተንበርክከን እንድንጸልይ እንደሚሰማኝ ነገርኳቸው። ልጆቹ ከነበሩበት ክፍል ተጠርተው ሁላችንም ተንበርክከን ስንጸልይ ታላቅ የጸሎት ጸጋ በመካከላችን እንደነበረ አስታውሳለሁ። በመንፈስ ቅዱስ ጸጋ በተቀጣጠለ የጸሎት ኃይል ስር የቱን ያህል እንደቆየን በሰዓት መገመት አልችልም። ነገር ግን ጠንካራ ብርቱ ጸሎት ጸልየን እንደነበር አስታውሳለሁ። ጸሎቱ መንፈሳዊ ውጊያና ምልጃ የተቀላቀለበት ጣዕሙና ይዘቱ የማይረሳ እንደነበር ትዝ ይለኛል። በእንዲህ ያለ ጸሎት ላይ ያለን ድንገት ሁሉም ጸጥ አሉ። ጸሎቱ ሳይጠገብ በአማራ ሁኔታ እየቀጠለ ጸጥ ማለታቸው ስላሳሰበኝ ምን ሆነው ነው በሚል እኔም በተያስኩበት መንፈስ እየጸለይኩ ትንሽ ከርኩ በኋላ በእነርሱ ጸጥ ማለት ተወስጄ ከመጸለይ ጋብስል ሁሉም ባንድነት ድምጻቸውን ከፍ አድርገው በስዊድን ቋንቋ ነበር የምትጸልየው አሉኝ። እነዚህ ባልና ሚስቶች ስዊድን አገር የኖሩና የስዊድን ቋንቋ የሚያውቁ ነበሩ። እኔ በዚያን ጊዜ ስዊድን ሀገር ሄጀም አላውቅም ነበር። ስዊድን ሄድኩት በ1994 ዓመተ ምህረት ነው። ይህ ታሪክ በ1993 ነው የሆነው። የስዊድን ተናጋሪ ከሆኑ ሰዎች ጋር ኖሬም አላውቅም። የስዊድንን ቋንቋ ከሌሎች ቋንቋዎች ጋር ተደባልቆ በሰማ የትኛው ስዊድን የትኛው ሌላ ቋንቋ እንደሆነ መለየትም አልችልም። ምን ይያልኩ ነበር የጸለይኩት ስላቸው ድል በበጉ ደም ይያልክ በመደጋገም እየጸለይክ ሳለ አቆምከው አሉኝ። አሁን መንፈስ ቅዱስ የጸሎትና የምስጋና መንፈስ ነው። ክብር ለእግዚአብሔር ይሁን። ይህንን ስጦታ የምታቃልሉ ይህንን ስጦታ የምታዋድቁ ስላልተለማመዳችሁት ስላልመሰላችሁ ላይምሯችሁና ስጋዊ ለሆነ አመለካከታችሁ የእግዚአብሔርን ነገር በማንቋሸሽ ለምትዳፈሩ ንስሐ ግቡ እላለሁ። መንፈስ ቅዱስ የሚሰጠው ስጦታ ሁሉ የጸጋ ስጦታ ነው፣ የፍቅር ስጦታ ነው፣ ቅዱስ ስጦታ ነው፣ የእግዚአብሔር ስጦታ ነው። ይህንን የሚያራክስ ሁሉ ይህንን የሚያንቋሽሽ ሁሉ የተረገመ ነው። በነገራችን ላይ በሌላ ጊዜ በሌላ ስፍራ በአረብኛ እንደዚሁም በፈረንሳይ የስዊድን ቋንቋና ኦሮሚኛ በመቀላቀል ሁለቱን ቋንቋዎች አማርኛ ከእንግሊዝኛ እንደሚቀላቀል በሆነ መልክ ስጸልይ የሰሙ ጌታን ያደነቁ ሰዎች አሁን ባለውበት ስፍራም ሆነ በሌላ ቅርብ ስቴት ቢጠየቁ የሚመሰክሩ አሉ። ይህንን የምለው መንፈስ ቅዱስ በሰዎች ውስጥ ሆኖ በልሳን እያጸለ የሚያሰራቸው የጸጋ ስራዎቹ እንደኔ የሚያስገርም ታሪክ ሊናገሩ የሚችሉ ብዙ የጌታ ልጆች አሉ። በዚህ በሬዲዮን አገልግሎት የራሴን ህይወት ተመክሮ የምናገረው ራሴን ለማዋደድ ወይም አድናቆት ለማግኘት ሳይሆን መንፈስ ቅዱስ የሚሰራቸውን የጸጋውን ስራዎች በህይወት ያየነው የቀመስነው ስለሆነ እንድትናፍቁት እንድትጠሙ ነው። የሰማችሁትን ለመታደሳችሁ በመንፈስ ቅዱስ ለመሞላት በጸጋው ለመጠቀም ያድርግላችሁ፣ ከስህተት ይመልሳችሁ። በኢየሱስ ክርስቶስ ስም አሜን።